የኮሮና ቫይረስን መዛመት ዓለም አቀፍ ይዞታ የሚመለከቱ ጥቂት መረጃዎችን በማስቀደም እንደደረ ብዙ ሺ ሰዎች ለቫይረሱ ከተጋለጡባትና የስርጭቱ መንሻ ከሆነችው ቻይና ውጪ በከፍተኛ ፍጥነት በመዛመት ላይ የሚገኘው የኮሮና ቫይረስ ዓለም አቀፍ ወረርሽኝ ለመሆን ተቃርቧል። ከፍተኛ ቁጥር ያለው ሰው ለዚህ ቫይረስ መጋለጡ በምርመራ የተረጋገጠባት ደቡብ ኮሪያ በሽታው የሚዛመትበትን ፍጥነት ለመግታት ብርቱ ትንቅንቅ ይዛለች። ጣሊያን በበኩሏ በአውሮፓ ትልቋ የቫይረሱ ጥቃት ሰለባ ሆናለች። በኢራን የኮሮና ቫይረስን መዛመት ለመከላከል የተቋቋመውን ቡድን የሚመሩት ምክትል የጤና ሚኒስትሯ ኢራጅ ሂሪርቺ ለቫይረሱ መጋለጣቸው ተዘግቧል። በዚህ በዩናይትድ ስቴትስ የዓለም አክሲዮን ገበያ ዎል ስትሪት ይኸው የኮሮና ቫይረስ መዛመት በፈጠረው ስጋት ሳቢያ በሁለት ተከታታይ ቀናት ውስጥ ብቻ ባለፉት ሁለት ዓመታት ውስጥ ታይቶ የማያውቅ እጅግ ከፍተኛ የገበያ ማሽቆልቆል አስመዝግቧል። በኮሮና ቫይረስ ስርጭት ዙሪያ በተከታታይ በፕሮግራማችን ትንታኔ የሚሰጡን እንግዳችን ፕሮፌሰር ዳውድ ሰይድ ሲራጅ ዛሬም በስልኩ መስመር ተገኝተዋል። ፕሮፌሰር ዳውድ በዚህ በዩናይትድ ስቴትሱ የማዲሰን ዩኒቨርሲቲ የተላላፊ በሽታዎች ሐኪም ናቸው። ፕሮፌሰር ዳውድ የበሽታውን የፍጥነት መዛመትና አሳሳቢነት ከሚጠቁሙት በወፍ በረር ያነሳሳናቸው የሰሞኑን ሁኔታ የሚያሳዩት መረጃዎች እንነሳና እነኚህ መረጃዎች የዚህን ቫይረስ ስርጭት አሁን ያለውን ይዞታም ሆነ የሚመጣውን አስመልክቶ ምን ይጠቁሙናል?
አመሰግናለሁ አሉላ። በሁሉ ጊዜ እንደዚህ አይነት አዲስ ህመም ሲመጣ ቆም ብለን ከሌሎች ህመሞች ጋር ማወዳደር ያለብን ይመስለኛል። ለምሳሌ ይሄ በየአመቱ የሚመጣው ኢንፍሉዌንዛ የምንለው ጋር ስታወዳድረው ይሄ አሁን በአጠቃላይ የምናየው ያለነው በጣም በጣም ትንሽ ነው። ነገር ግን ይሄ አዲስ ህመም በመሆኑ ኮሮና ቫይረስ በአጠቃላይ የዓለም ህዝብ ለዚህ ህመም የተጋለጠ በመሆኑ ምክንያቱ ካሁን በፊት አይተነው ስለማናቅ መከላከያ ያለው ሰው ስለሌለ እና አካሄዱም ወዴት እንደሚያመራ ስለማናቀው ሁል ጊዜ ፍራቻው የሚጠበቅ ነው፣ አስፈላጊም ነው። ምክንያቱ ካልሆነ መቆጣጠር አንችልም። ጠቅላላ በዚህ ህመም የተለከፉትን ቁጥር ማወቅ በጣም ከባድ ነው። ቻይናም በትክክል ቁጥሩን እየሰጠችን ነው የሚለው ነገር አነጋጋሪ ሆኗል። ብዙ ጊዜ ሪፖርት የሚያደርጉት ኮንፈርምድ የሆነውን ኬዝ ብቻ ነው። እስከ 80,000 የሚደርሰው ኮንፈርምድ ኬዝ ነው የተባለ ያለው ከዚህ
የተረጋገጠ
ማለት ነው። አዎ በምርመራ የተረጋገጠ ነገር ግን እንደዚህ አይነት አዲስ ወረርሽኝ ሲመጣ የዓለም የሕክምና ማህበር WHO እንደ መመሪያ አድርጎ የሚወስደው ምንድን ነው? ምልክቱን ያሟሉ ሰዎች በሙሉ የተጠርጣሪ የሚባሉት ናቸው እነዚህ እንዲተቃለሉ ነው። እንደዛ ብናደርገው ኖሮ ይሄ ቁጥር የት ይደርስ ነበር የሚለው ነገር ይነጋግራል። ስለሆነ እሱ ትልቅ ነገር ነው። ከዛ ውስጥ ደግሞ 2500 ያህል ሲሞቱ ከ10,000 የሚገመቱት የከፍተኛ ክሪቲካል ኬር የምንለው ህክምና ፈላጊዎች ነበሩ። ይህ ነው ይህንን ህመም ለየት እያደረገው ያለው። አሁን የዓለም የጤና ድርጅት ተወካዮች ቻይና ደርሰው ተመልሰዋል። በዶክተር ብሩስ አይልዋርድ የሚመራው ኮሚቴ ዋን ሳይቀር ደርሶ ጎብኝቶ ተመልሰዋል። የቻይናን መከላከል እንቅስቃሴ በደንብ አድንቀውት ነው የተመለሱት። ምክንያቱም ምንድን ነው ያለው? በከፍተኛ የሀገሪቷ የፖለቲካ ባለስልጣኖች እና የህብረተሰቡ ክፍሎች የሚመራ በጣም በሌላ ሀገር ሊደረግ ይችላሉ ይህ ከሚባል ድረስ የሚያክል ከተማዎችን ከ15 ሚሊዮን ህዝብ በላይ ሙሉ ለሙሉ ከማንኛውም የኢኮኖሚ የህይወት እንቅስቃሴ ያቋረጠ ሎክዳውን ያሉት አድርጋ ነው ይሄ ሁሉ እየተካሄደ ያለው እና እየተላለፈ ያለው። እያንዳንዱ አገር መጠየቅ ያለበት ይህን ጥያቄ ነው። የትኛው አገር ነው ይህን ያህል መስራት የሚችለው የሚለው ነገር በጣም በጣም አጠያያቂ እና ይህንን ስታይ አስፈሪ ያደርገዋል።
እንደ ኢትዮጵያ ባለ ከዚህ ቀደምም አንስተናል አሁንም ድረስ የበረራ ጉዞ ያልተቋረጠበት ሀገር በቀጥታም በተዘዋዋሪም የሚመጡት እድል ከፍ ባለበት የሚታወቁ ክፍተቶች እንደምኖራቸው በእነኚህ ቁጥሮችም ውስጥ በእርግጥ ህብረተሰብ ጤና ተቋሙ በሰጠው መግለጫ እስካሁን ለቫይረሱ የተጋለጠ ሰው ያለመኖሩን ገልጠዋል። ይሄ ሁኔታ ኢትዮጵያን የቱን ያህል ሊያሳስብ ይችላል? ምንስ አሁን ከሚያደርጉት የተለየ መስራት አለባቸው ይላሉ?
ይሄ መቼስ በጣም ከባድና አነጋጋሪ ጥያቄ ነው። እንደምታውቀው የሀገራት አቅም ሁሉም አንድ አይደለም፣ የተወሰነ ነው። የፈለገውን ያህል ብንዘጋጅ የት ላይ ነው መድረስ የምንችለው የሚለው ጥያቄ ሁልጊዜ መጠየቅ አለበት። አቅም ጉዳይ ይህ እንደዚህ አይነት ነገሮች ውሳኔ ለመወሰን የሚከልልህ ነገር ሊኖር ይችላል። አሁን እንደ ኢትዮጵያ አይነት ሀገሮች ይሄ ህመም የሚያስፈራቸው ከመከላከሉ አልፎ እንዳይገባ ከመከላከሉ አልፎ አንዴ ከገባ ምን ያህል አቅም አለን በሽተኞችን ለማከም በአይሲዩ ደረጃ በከባድ በኦክሲጅን የሚያስፈልጋቸው ቬንትሌተር የሚያስፈልጋቸው በሽተኞች ካሉ ማለት ነው። እንግዲያው ምን ያህል አቅም አለን? ምን ያህል ተዘጋጅተናል? እንዲሁም ደግሞ ይሄንን ህመም ስርጭት ለመቆጣጠር ህብረተሰቦችን ሙሉ ለሙሉ ዘግቶ 14ም ቀን ይሁን ከዛ በላይ አቆይቶ ይሄንን ህመም በተፈጥሮ አካሄዱ ለማክሰም ለማድረግ ምን ያህል ዝግጁ ነን ወይም ችሎታው አለን የሚለው ጥያቄ ከጠየቅ በጣም 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 ያስጨንቃል። ምንም ጥርጥር የለው ሁሉም የአዳጊ ሀገሮች ይሄ ጥያቄ ከባድ ጥያቄ ነው። መልሱም በደንብ መዘጋጀት የማይቻልበት ደረጃ ላይ መሆንህ ነው የሚነግርህ። ግን ይሄ ሆኖ ግን የምትችለውን ያህል መንቀሳቀስና መረባረብም ያለ ነገር ነው። አሁን ኢትዮጵያ በጤና ጥበቃ ሚኒስቴር በኩል የሚደረገው ያለው እንቅስቃሴ በጣም ተደራጅቶ ያሉትን ክፍተቶች በየቀኑ እየፈተሹ በማየት ደረጃ ያለበት ሁኔታ ነው ያለው። ትንሽ እኔ የሚያስጨንቀኝና ሜቢ ኢቭን የሚያሰጋኝ ምንድነው በመንግስት ደረጃ የሚያስፈልገውን ያህል ትኩረትና አቴንሽን ተሰጥቶት ከጤና ጥበቃ ሚኒስቴርና ከሌሎች የሕክምና ባለሙያዎች ጋር በመረባረብ ስራው እየተሰራ ነው የሚለው ነገር ሁሌ ጥያቄ ውስጥ የሚከተት ነገር ነው። ምክንያቱም እንዳልከው ኢትዮጵያ አየር መንገድ ወደ ቻይና መብረሩን ቀጥሏል። በሁለት ቀን በፊት አንድ ትልቅ ጥናት ላንሴት የሚባለው የሕክምና መጽሔት ላይ ፐብሊሽድ ሆኖ ነበረ። ይሄ ጥናት ምንድነው ያደረገው? አፍሪካ ዝግጁ ናት ወይ የሚለው ነው ጥናቱ ያየው ለዚህ ለኮሮና ቫይረስ መከላከል። እና ይሄ ጥናት ሲያስቀምጣቸው አገሮቹን በጣም በከፍተኛ ደረጃ ይሄ ህመም ሊገባባቸው ይችላሉ ተብለው የሚፈሩ አገሮች ብሎ ሶስት አገሮች ያስቀመጠ ኢጅፕት፣ አልጄሪያ እና ሳውዝ አፍሪካ ናቸው። ይሄን በመንድነው ያወጡት መሰለህ? ከቻይና ኢንፌክሽኑ ይሄ ህመም ካለባቸው አገሮች ተነስተው ወደ አገራቸው የሚበሩትን የሰው ብዛት በማየት ነው ይህንን ጥናት ያደረግነው ነው ያሉት ሳይንቲስቶቹ ሲናገሩ። ትንሽ ጥያቄ አለኝ እኔ፣ ምክንያቱም ኢትዮጵያ በጣም ትልቅ ሀብ ስለሆነችና ኮኔክት የሚያደርጉ ወደ ተለያዩ አገሮች የሚሄዱ ሰዎች ስለሚያልፉባት ይሄ ነገር ኢንክሉድድ ቢሆን ኖሮ ኢትዮጵያ እዛ ውስጥ ገባ ነበር የሚል ጥያቄ አለኝ። ነገር ግን ኢትዮጵያንም በጣም ወደ ታችም አላወረዷትም። በሁለተኛ ደረጃ መካከለኛ ሪስክ ወይም ደግሞ ይሄ ህመም ሊገባባቸው ይችላሉ ተብለው ከሚፈሩት አገሮች ውስጥ ነው ያስቀመጧት ኢትዮጵያን። ወደ 7 አገሮች አሉ ከአፍሪካ እዛ ውስጥ። የሚያስፈራውና ትጠረጥረው እኔም ከምጠረጥረው ነገርና ከምፈራው ነገር ውስጥ ይሄ ነገር ያረጋገጠልኝ ነገር ቢኖር ምንድን ነው፣ እነሱ ኢጅፕትን፣ አልጄሪያን እና ሳውዝ አፍሪካን በተወሰነ መልኩም ቢሆን እንኳ ይሄ ህመም ቢገባ ለመከላከል አቅሙም እንቅስቃሴውም ችሎታውም ሊኖራቸው ይችላል ብሎ ገምቷቸዋል። ግን ሁለተኛው ደረጃ ያስቀምጣቸውን ሀገሮች ኢትዮጵያ ያለችበት የመቆጣጠር አቅማቸው በመካከለኛ ወይም ያነሰ የሚያስፈራ ብሎ ይሄ ህመም የመግባትና የመሰራጨት ከፍተኛ ላይ ያሉ ናቸው ብሎ ነው ያስቀመጣቸው። ቮልነራቢሊቲ ብሎታል። በጣም ቮልነራብል ናቸው ብሎ ነው ያስቀመጠው። እና ይሄንን ስታይ አየር መንገዱን መብረሩን መቀጠሉን ስታየው ይሄ ህመም ደግሞ አንዴ ከገባ ያለውን የህክምና ኢንፍራስትራክቸር ያለንን አቅም ስታየው ሁልጊዜ ይሄ ለማንኛውም ሰው ሊያስጨንቀው ይገባል። ምክንያቱም መጨነቅ ሪስፖንድ የሚያመጣ ከሆነ የሚቀጥለውን ስቴፕ እንድናስብ የሚያደርግን ከሆነ መጨነቅ አለብን። ይሄንን ምክንያቱም አንድ ነገር ቢሆን ምንድነው የምናደርገው የሚለው ጥያቄ ካነሳን ከመግባቱ በፊት የሚኖረውን መከላከል እንድንሰራበት ስለሚያደርገን።
መልካም ዶክተር ዳውድ፣ ይሄ ሁኔታ ምናልባትም ይበልጥ በጥልቀት እንድንነጋገር የመንግስት ባለስልጣናትንም ጨምሮ የአየር መንገዱንም ባለስልጣናት ያካተተ ውይይት የሚጋብዝ ይመስለኛል። በቀጣዩ ቀናት ውስጥ ባለስልጣናቱን ማግኘት ከቻልን ሁኔታውን በቅርበት ማየት የሚያስችል ውይይት እናደርጋለን። ገና ከመንገድ ከመመለስ ሆነው ያገኘሁት ለአሁኑ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ።